ይህ የጋሽ አማራ ድምፅ ሬዲዮ ነው። የአማራ ሕዝብ የህልውና አደጋ ከተጋረጠበት ቆይቷል። ለዚህ ሕዝብ የጋሽ አማራ ድምፅ ሬዲዮ በሳምንት አራት ቀን በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ።
ክብራትና ክብራን አድማጮቻችን፣ ይህ የጋሻ አማራ ድምጽ ራዲዮ ነው። የዛሬ ዕለተ ሐሙስ መጋቢት 14 2015 ዓመተ ምህረት ዝግጅታችን እነሆ ጀመረ። የማስተናግዳችሁ ዮዲት ለገሰ ነኝ። አብይ አህመድ አስተዳደር በኢትዮጵያ ህዝብ ላይ ክደት ፈጸመ። በአማራ ክልል ዳግም ወረራ ለማድረግ መጠነ ሰፊ እንቅስቃሴ እያደረገ ያለው ህወሓት ከሽብርተኝነት መነሳቱ ተቃውሞ ቀስቅሷል። በህዝብ ተወካዮች ምክር ቤት በአሸባሪነት የተፈረጀው አሸባሪው ትህነግ ወያኔ መጋቢት 13 2015 ዓ.ም ምረት ከአሸባሪነት መዝገብ መነሳቱ በርካታ ኢትዮጵያውያንን ጥያቄ ውስጥ አስገብቷል። ከዚህ ጋር ተያይዞ ሀገርን ብሎም ህዝብን በርካታ መስዋዕትነት ያስከፈለውን ትህነግ ባጠፋው ጥፋት ልክ መጠየቅ ሲገባ ይባስ ብሎ ከሽብርተኝነት ማንሳት በህዝብ ላይ ክደት መፈጸም እንደሆነ በርካታ ምንጮች እየገለጹ ነው። የአብይ አህመድ መንግስት ህወሓት እንደ ዱቄት ተበትኗል ያለ ቢሆንም ነገሩ በተቃራኒው ሆኖ ህወሓት ኃይሉን አጠናክሮ መንግስትን የተለያዩ ስህተቶች እያሰራ ይገኛል። የዩኒቨርሲቲ መግቢያ ውጤት ያስመዘገብን ቢሆንም የአማራ ክልል ማረሚያ ቤቶች ፖሊስ ኮሚሽን እንዳንገባ ከልክሎናል ሲሉ በባህር ዳር ሰባት አሚት ማረሚያ ቤት የሚገኙ ተማሪዎች ገለጹ። በማረሚያ ቤቶች መመሪያ መሰረት አንድ ታራሚ በማረሚያ ቤቱ ቅጥር ግቢ ውስጥ እስከ 12ኛ ክፍል ተምሮ የዩኒቨርሲቲ መግቢያ ውጤት ካመጣ በይቅርታ ተለቆ ዩኒቨርሲቲ እንዲገባ ይፈቀዳል። በባህር ዳር ሰባት አሚት ማረሚያ የሚገኙ በቁጥር 37 የሚሆኑ ታራሚዎች ላለፉት 12 ዓመታት ተምረው የዩኒቨርሲቲ መግቢያ ውጤት ያስመዘገቡ ቢሆንም የክልሉ ማረሚያ ቤት ፖሊስ ኮሚሽን እና የክልሉ ይቅርታ ቦርድ አትገቡም ብሎ መከልከሉ እጅግ አሳዝኖናል ብለዋል። በአስቸኳይ በመመሪያው መሰረት እንድንገባ እንዲፈቀድልንም እንጠይቃለን ሲሉ በባህር ዳር ሰባት አሚት ማረሚያ ቤት የሚገኙ ታራሚዎች ገልጸዋል። የማይፈቀድልን ከሆነ ግን የማወቅም ይሁን የመማር ነጻነት መብታችን በማንም ሳይሆን በራሱ አማራን እንገዛለን በሚሉ አካላት በጠራራ ፀሐይ እየተገፈፍን መሆኑን ዓለም ይወቅልን ብለዋል። በደብረ ብርሃን ከተማ የሚገኘው ከፍተኛ ቁጥር ላለው ተፈናቃይ ለዕለት ደራሽ ድጋፍ በስፋት የሚያስፈልግ እንደሆነ ተገለጸ። የደብረ ብርሃን ከተማ ከንቲባ ጽህፈት ቤት ኃላፊ አቶ ጸጋይ በየነ እንደገለጹት ከ2010 ዓ.ም ጀምሮ ከኦሮሚያ ክልል ማንነት ተኮር በሆነ ጥቃት በርካታ ተፈናቃይ ከተማችን ውስጥ እየፈለሰ ይገኛል። እነዚህም ተፈናቃዮች በአራቱ የህዝብ መገልገያ አዳራሾችና ሁለት ግዙፍ የኢንቨስትመንት ሼድ ውስጥ ሰው ልጅ መኖር ካለበት የመኖር ሁኔታ ባነሰ መልኩ ባለብን ችግር መነሻነት እየኖሩ ይገኛሉ ብለዋል። በዘንድሮ ዓመትም መፍትሄ ይሆናል ያልነውን 6.5 ሄክተር መሬት ከክልሉ መንግስትና ከዓለም አቀፍ ተራድኦ ድርጅቶች ተፈናቃዮችን ለመያዝ ቢያንስ ቁጥራቸው 4000 የሚጠጉትን ወደ አንድ ቦታ ለማስፈር ተጨማሪ ጥረት እያደረግን እንገኛለን ያሉት አቶ ጸጋዬ በየነ በቅርቡም በማደሪያ ባለማረፋቸው በጅብ የተነከሱ እንዳሉ፣ በዝናብና ብርድ ምክንያትም ፍጹም ለመኖር አስቸጋሪ በሆነ ሁኔታ እየኖሩ እንደሆነ አንስተዋል። ተፈናቃዮች ከጊዜ ጊዜ እየጨመሩ ደጋፊ አካላት ደግሞ ቆይታውን ተከትሎ እየቀነሱ የመጡበት ሁኔታ ላይ እንገኛለን ብለው፣ ለዚህም ደጋፊ አካላት ውጭ ያሉ ሀገር ወዳዶችና በሀገር ውስጥ ያሉ ድርጅቶች፣ ግለሰቦች በተቻለ መጠን አሁን ያለውን ችግር ለመቅረፍ እንዲያግዙንና በቀጣይም ሕይወታቸው በተረጋጋ ሁኔታ ላይ እስኪገኙ ድረስ በተቻለ አቅም ክፉውን ቀን ተሻግረው ሰላም ሆኖ ሕይወታቸውን እንዲቀጥሉ የዕለት ደራሽ ምግብ ድጋፍ እንዲያደርጉ እናሳስባለን ሲሉ ገልጸዋል። ክቡራትና ክቡራን አድማጮቻችን፣ የዕለቱን ዜና በዚህ እናጠናቅቃለን። ወደ ሁለተኛ ክፍል ዝግጅታችን እንሸጋገራለን። አብራችሁን ቆዩ። አይ ፈንከታጀሬ አይ በገሬው አጅራ ባናብሮ ባናገሬው ስራፈባቱ ልጅን ያልፈራም ባለው አርበኛው ሳተነው አጀሬው ወጋግራው አንተ ብረው መብረቅ አንተ ሳት ገበረው ሳተነው
ሰነሰ ወይፈንድ ያባሉ ሰማይ የለካስ ምከረሰ ወይፈንድ ያባሉ ማስቆለው ስኮግምቦን ያሰራ ወይፈንድ ያባሉ አባቴ ኮነው አገር ያቆራ ወይፈንድ ያባሉ አንደባግሳ ያባታርበኛ ያደርተበካ ያርሙሰምኛ እናት ኢትዮጵያ ከፈደልትለት ከንዱ በራዱ ይሆናል ድረስ አይደራደርም አንበሳ ባገርና ረስቶ አንበሳ እሳት የሳትልኝ ነው አንበሳ ከተተላመቱ አንበሳ የፈተላውሱ አንበሳ የለበሰው ሌላ አንበሳ ሸማው እንዴት ነስ አንበሳ ለፈታይ ወገላ አስቀምጥ ብለው ሲገፉት ሲገፉት ያምበሶችን መንጋ ቀስቀሳው አረፉት ታውቁላው የበዛ በገል ፈርሲ በሰው ከከኛለኛል ማውዝ የሩም እንደሰው ያሙታን አባቴኛ ሞታለ ያሙታን ስለወጡለታለ ያሳለ የነጻነት ጀምበረ ሀመየን ያሙት ምን ነበረ ታይቱ ወገጃለች ቱነ ተመስክን ለንጋትነት ሁነ ባላገር ደጀን ፊታውራሪ ነ ላላገር የሞተ ኗሪ የማይቆጥረው ወይፈንድስ ያባሉ በዛ ፈገር ላይ ተቦ ማያድረው ወይፈንድስ ያባሉ ከልሙን ዳግ ይወልቡ እንደጣና ወይፈንድስ ያባሉ አረሙን ነክሎ ይጓዛል ገና ወይፈንድስ ያባሉ አርሶና ብላ የማስወንጌታ ዝነጋ ተብሎ ስመሻይ ፈታ በሰሙ ጠርተው ሲሉት ለፍተኛ ባብትም ይደፋል ባንዳ ጓተኛ አረንጓዴ ቢጫ አንበሳ በቀዩ ባንዲራ አንበሳ በኢትዮጵያዊነት አንበሳ ቀልጦ የተሰራ አንበሳ ቀናበል ቀናበል አንበሳ አንገት ላትፋ አንበሳ ነፍጥ አይዘቀዝቅም አንበሳ ጀግና አይቆርጥም ተስፋ ባንዲራ አምላክን ስምረት አማረኝ ጉዴ ልበጁ አሎችሎ የቆረጠ ልበጁ አሎችሎ የቆረጠ አንደሆል ያን አንተን አርገኝ ልበጁ ሆን አንተው ወይ ተጣውነት አንድን ሁርሰ ተለው ትንክተኛ ካለህን መከተላ በለው አላህ ያባቱ ልጅ ከነሙሉ ክብሬን ተወርዋሪ ኮኮብ ወይ ፈንክች አጀረን ወይ ፈንክች ወይ ፈንክች ያባቱ ልጅ እንዳትፈራታ ክብሬን ማንነቴን አትንኩኛል እንጂ መች ዘሎ ይገባል ከስዋር ወደጅ በኢትዮጵያዊነት ፈኖ አይሰጥም እንጂ እውነት ነው ንቅንቅ የሰሜን የምዕራብ የደቡብ ምስራቁ ጥንቱን ለአንድነቱ እንደተዋደቁ አንድነት ነው ከውራን የሚነካ የደፈራ ትውደም ከፍ በል ሰንደቁ አንድ ኢትዮጵያ ትቅደም
ትቅደም
ይህ ጋሻ የአማራ ድምፅ ራዲዮ ነው። የዛሬውን የሁለተኛ ክፍል ፕሮግራም እንቀጥላለን። የዛሬው የውይይት ፕሮግራም እንግዳዬ ዶክተር አረጋኸኝ ንጋቱ ነው። ዶክተር አረጋኸኝ ብዙዎቻችሁ እንደምታውቁት የጋሻ አማራ ቼርማን ነው። ዶክተር አረጋኸኝ በመጀመሪያ ለዛሬ ፕሮግራም ስለቀረብክ በጣም አመሰግናለሁ።
በእኔም በጣም አመሰግናለሁ በጋሻ አማራ ድምፅ ሬዲዮ እንግዳ አድርገሽ ስለጋበሽኝ ወዲት።
እሺ እንግዲህ ከዚህ በፊት እንዳልነው ሁሉም አማራ በያለበት ለማይቀርለት ውጊያ ይዘጋጅ ስንል ነው የቆየነው እና ያልነውም ትክክል መሆኑን የሚያሳዩ የተለያዩ ክስተቶችን ባለፉት ቀናቶች አይተናል። ህወሓት በወልቃይትና በራያ አካባቢዎች ለጦርነት የተዘጋጀ መሆኑ የአደባባይ ሚስጥር ነው። በመጪው ሳምንታት ደግሞ ወይም በመጪው ወራቶች የኦነጋዊው መንግስት ስራ አስፈጻሚ የሆኑት ኦነጎች ኦነግ ሸኔም ሊባሉ ይችላሉ፣ ሁሉም አንድ ናቸው። እነሱ ደግሞ በሌሎች የአማራ ግዛቶች ጎጃምና ሸዋን ጨምሮ ለወረራ ለጥቃት እየተዘጋጁ መሆኑንና በአንዳንድ የሸዋ ግዛቶችም ኦልሬዲ ጥቃት መጀመራቸውን ሰምተናል። ይሄ ሁሉ እየተከናወነ ባለበት ጊዜ መጋቢት 12/2015 ዓ.ም ሰኞ ዕለት ማለት ነው፣ የአሜሪካ ውጭ ጉዳይ ሚኒስትር በሰጠው መግለጫ የአማራ ኃይሎች ትግራዊያንን ወይም ትግሬዎች ላይ የሰብአዊ መብት ጥሰት አድርገዋል ብሏል። የአማራ እናቶች፣ የአማራ ወጣቶች እና ሴቶች ላይ የደረሰውን ግፍ ሳይናገር ማለት ነው። እሱንም ተከትሎ የአማራ ኃይሎች ትግሬዎችን ከመሬታቸው አፈናቅለዋል ብሏል። ወልቃይትና ራያን ማለቱ ነው፣ የአማራ ርስቶች የሆኑትን። ስለዚህ አማራ በአሜሪካና በአብይ አህመድ የሚደገፈው የህወሓት ኃይል በቅርቡ ውጊያ እንደሚከፍትበት ያሳየናል። እና ደግሞ የአማራ ጠላቶች ኦነግ፣ ህወሓት አንድ ላይ ተጣምረው በአሜሪካ ደጋፊነት የተቀናጀ ጥቃት አማራ ላይ እንደሚያደርጉ መገመት ከባድ አይመስለኝም። ስለዚህ ጥያቄ ምንድን ነው? አማራ በአሁኑ ሰዓት ወዳጅ፣ አጋር፣ ረዳት አለው ወይ? ሮጦ የሚጠይቀው ወይም የሚረዳው ኃይል አለው ወይ? ከምዕራባውያን ለአማራ ጥሩ ነገር ይጠበቃል ወይ? ወይስ አማራ በአሁኑ ሰዓት ያለው ራሱና ራሱ ብቻ ነው? ከአምላክ ስር አማራ ያለው ራሱ ብቻ ነው ወይ ብዬ ልጠይቅህ።
እሺ ዮዲት፣ በጣም ጥሩ ጥያቄ ነው። ሰፊ ጊዜም የሚወስድም ሰፊ ትንታኔም የሚያስፈልገው ነው። ግን በዛሬው ትንሽ አጠር አድርገን ለመሄድ ያህል ወያኔና አብይ ጦርነት ሲከፍቱና የአማራን ህዝብ፣ የአፋርን ህዝብ፣ የትግራይ ህዝብ እንዲጋደል ሲያደርጉ የመርህ የአቋም የአመለካከት ልዩነት ኖሯቸው አይደለም። ሙሉ በሙሉ የስልጣን ግብግብ ነው። በዛ የስልጣን ግብግብ ውስጥ ደግሞ አሜሪካኖች የተጫወቱት ሚና አለ። በተለይ ወያኔዎቹ ወደፊት በሚገሰግሱበት ሰዓት ትዝ ይላችሁ እንደሆነ ምንም አይነት ዘገባ ከምዕራቡ ዓለም የሚመጣ ነበር። ግን ያ ነገር ወደኋላ ተቀልብሶ በተለይ በአማራ ኃይሎች በተለይ በፋኖ ገበሬው፣ በሚሊሻው በእውነትም ኢትዮጵያዊነት በልብ እንደ ከድሮ ጀምሮ ያልጠፋና እየኖረ ያለው በአማራ የገጠር ሰው፣ በአማራ ገበሬ፣ በአማራ ወጣት ውስጥ መሆኑን በሚያሳይ መልክ ያ ወረራ በተቀለበሰበት ሰዓት እና ወደ መቀሌ እየሸሹ በሄዱበት ሰዓት ምዕራባውያን በተለይ አሜሪካ ምን ያህል ጫና እና አብይን እና የኢትዮጵያ መንግስት የማይባለውን ነገር ተጭነው ወያኔ እንዳይሞት ከፍተኛ ሚና ከተጫወቱ ውስጥ የምዕራባውያን በተለይ የአሜሪካ እርዳታ እና የአብይ ራሱ ሙሉ በሙሉ ወያኔ ተሸንፎ እንዳይሞት ባደረገው መልእክት ነው። በተለይ አማራው ክልል በሚወረርበት ሰዓት በከፍተኛ ሳቦታጅ ሰራዊቱ እንዲሸሽ እየተደረገ ብዙ ሪፖርቶች አሉ። ወደፊት ታሪክም የሚያወጣው ነው። መንገድ እየተከፈተለት የመጣ በሸፍጥ የወረረ አካል ነው። ወልቃይት ጠገዴንም በወሎም ባደረጋቸው ወረራዎች በጣም በከፍተኛ ደረጃ ንብረት አጥፍቷል። እውነትም የአብይ የዚህ የወያኔ ጁንታ የሆነው ጌታቸው ረዳ እንዳለው አማራውን ዋጋ እናስከፍለዋለን ባለው መሰረት ተቋሞችን አፍርሷል፣ ወገኖቻችንን አሰቃይቷል። ሴቶችን በመድፈር ሕፃናቶችን በመግደል ኢቨን ከብቶችን በመግደል በጣም ብዙ ጥፋት አድርጓል። ያ ሁሉ ሆኖ አሁን በአሜሪካኖች የውጭ ጉዳይ ሚኒስትር ሪፖርት ሁሉንም በጦር ወንጀል ይከስና ወያኔንም መንግስት ነው እንግዲህ የአማራ ታጣቂዎች ሲባል ከመንግስት ጋር በመንግስት ታዘው የተዋጉ መሆኑ ቀርቶ ራሳቸውን የተለዩ ኃይሎች አድርጎ እንግዲህ ታስታውሱ ይሆናል በአዴን ኑ ዝመቱ፣ አገራችን እየተወረረ ነው፣ ማርካችሁ ታጠቁ እና አገራችሁን ታደጉ ተብሎ በተደረገ መንግስታዊ ዘመቻ ነው አማራው እየተዋጋ የነበረው። ግን ልክ እንደ ኢንዲፔንደንት ኤንቲቲ ተደርጎ በአገር ውስጥ ያለ የራሱ የተዘጋጀ ጦር እንዳለው ተደርጎ የአማራ ታጣቂዎች በሚል ሊወነጀል የተሞከረው እሱ ነው። ያ በሚያሳዝን ሁኔታ አሜሪካኖች ከሂውማኒቴሪያን ይሄ የሰብአዊ መብት ረገጣ ወንጀል ውስጥ ሲከሰስ ወያኔን ከዛ ውስጥ አውጥተውታል። ቢያንስ ቢያንስ ጦርነቱ በተጀመረ ሰዓት በወልቃይት ጠገዴ የተደረገውን ከአንድ ሺህ በላይ የሞተ በአማራ የተረሸነበትን ወንጀል እናስታውሳለን። አሁን ቦታውን ዘነጋሁት እንጂ ከፍተኛ ሪፖርት የተደረገበት ነው። እሱን እንኳን ለመጥቀስ የተፈለገ አይመስልም። ሰብአዊ መብት ረገጣ ወያኔ አድርጓል። ይህ የሚያሳየው ምንድን ነው? አንድ ወያኔ ከስልጣን ወይም ከኢትዮጵያ ፖለቲካ እንዳይጠፋ የተደረገበት መንገድ በውጭም በውስጥም ያሉ፣ ሁለተኛ በአማራው ላይ ያላቸው ማተኮር ሁሉን ነገር በሚታይበት ሰዓት በአሁኑ ሰዓት ኢትዮጵያም ውስጥ ሆነ በአካባቢ ተጽዕኖ ከሚያሳድሩት አማራው ወዳጅ አለው ማለት አይቻልም። በሀገር ውስጥ ለሰላሳ ዓመት በላይ የብሔር ብሔረሰቦች ጠላት ተደርጎ ሁሉም እንዲነሳበት የተደረገበት ነገር አለ። ይሄ ወያኔ ሰርቶበታል፣ አሁንም አብይ ይቀጥሎበታል። በውጭ ደግሞ 27 ዓመት ሙሉ በአማራው ላይ በኢትዮጵያውያን ላይ ሙሉ በሙሉ የመብት ረገጣ እየተደረገ በተለይ አሁን በወለጋ በተለያዩ ቦታዎች አማራው እየተገደለ እየተረሸነ እየተሳደደ ባለበት ሰዓት አሁን ደግሞ አዲስ አበባ ውስጥ ከሌሎች ኦሮሞ አይደሉም ከተባሉ ሰዎች ጋር በአብዛኛው ግን አማራውን በሚመለከት ሁኔታ በሚባረርበት ሰዓት ብዙ ኤምባሲዎች አዲስ አበባ ቁጭ ብለው ይህንን አናቅም ማለት አይችሉም። አንድም ቀን ግን ጣታቸውን አንስተው ይሄ ነገር ልክ አይደለም ያሉበት ሰዓት የለም። ስለዚህ ኢትዮጵያዊነትም ሆነ አማራነት በአሁኑ ሰዓት ወዳጅ አላቸው ማለት አይቻልም። ወዳጅ አይኖሩም ማለት አይደለም። ወዳጅ ሆነው የሚንቀሳቀሱ ኃይሎች የሉም። ይደግፉናል፣ ያግዙናል ያልናቸው እንደ አሜሪካ አይነትና ምዕራባውያን በልዩ መንገድ በ27 ዓመት ውስጥ ወያኔን በመደገፍ አሁን ደግሞ በተለይ ወያኔ እንዳይሞት ያደረጉት እንቅስቃሴ በሙሉ ምን ያህል የስትራቴጂክ ጓደኛቸው ወያኔ እንደሆነ ወያኔ ደግሞ የኢትዮጵያ ሕዝብ የሚጠላው ስለሆነ የስትራቴጂ ጓዳቸው በኢትዮጵያዊነትና በአማራነት ጎን እንዳልቆመ የሚያሳይ ነው እና በውስጥም በውጭም አማራው በአሁኑ ሰዓት በጥያቄሽ ጠቆም እንዳደረግሽው የራሱ የሆነ ወዳጅ የሚለው ነገር የለውም። በራሱ ክንድና በራሱ ነው መተማመን ያለበት። የሚያሳዝነው ግን አማራውን ወክላለሁ የሚባለው በአዴን የሚባለው ከጠላቶቹ ጋር ሆኖ የሚያጠቃው ኃይል መሆኑ ነው ከሁሉ የሚያሳዝነው። አመራር በመንግስት ውስጥ ከፍተኛው የግብር ከፋይ ሆኖ ከፍተኛው የመንግስት አሁንም ቢቭን ከጦርነት እንኳን አብይን መንግስት በመከታተል ደረጃ የአንበሳውን ድርሻ ያለው አማራ በመንግስት ውስጥ መዋቅር ውስጥ ጠላት ተደርጎ ከመፈረጁ አንጻር ምንም የፖለቲካ አመራር የሚሰጠው መንግስት አካል አለመኖሩ ቀንደኛ ጠላቱ በመንግስት ውስጥ ያሉ በአዴንን ጨምሮ በመንግስት ያሉ ተሳታፊዎች መሆናቸው ነው እና ይሄንን ስታይ የተደመረው በሙሉ አብን ብትዩ፣ ብልጽግና ብትዩ፣ ኢዜማ ብትዩ፣ ኦፍኮርስ እነዚያ ውስጥ ያሉት እንግዲህ የአማራ ብልጽግና ነው። ሁሉንም ስታይ አማራውን ጠልተው አማራውን አግልለው መኖር የሚፈልጉ የፖለቲካ ኃይሎች ናቸው እና ወዳጅ ያለውም ግን ወደፊት ምናልባት የአማራ ልጆች በሚያደርጉት ጠንካራ እንቅስቃሴ ከጥንካሬ በሚመጣ ወዳጆች አይኖሩትም ብዬ አላምንም። ብዙ ወዳጆች ሊኖሩ ይችላሉ። በአሁኑ ሰዓት ግን በፊት ለፊት ወጥቶ የሚያግዘው ኃይል የለም። እንዳውም አማራውን የሚጠሉት ኃይሎች ናቸው በከፍተኛ ደረጃ ድጋፍ እየተደረገላቸው ያሉት። ዮዲት፣
እሺ ዶክተር አረጋኸኝ፣ ከዚህ በተያያዘ ደግሞ ይኸው አንቶኒ ብሊንከን የአሜሪካ ውጭ ጉዳይ ሚኒስትር ከኢትዮጵያ ደርሶ ከተመለሰ በኋላ ሮብለት በመጋቢት 13 2015 ዓ ም የኢትዮጵያ ሕዝብ ተወካዮች ምክር ቤት ህወሓትን ከአሸባሪነት መዝገብ አስወግዶታል እና ይህም የአሜሪካ ጫና እንዳለበት እና የአብይ የመንግስቱ ተባባሪነት እንዳለበት ጠቋሚ ነው። ስለዚህ እኔ የምለው አማራ ከተባበሩት መንግስታትም በአሜሪካ የሚደገፈውና የሚመራ ተባበሩት መንግስታትም ይሁን ከአሜሪካም ከምዕራባውያንም ይሁን እርዳታ ጥሪ ሳያቀርብ በራሱ ተማምኖ አምላኩን ይዞ የሚያሸንፍበት ውጊያ ነው የሚጠብቀው ብዬ አስባለሁኝ። ከዚህ በተያያዘ የአማራን ህልውና ከፍተኛ አደጋ ላይ የሚከቱ ነገሮች እየጠበቁት ውጊያዎች እየጠበቁት አማራ እንደ ህዝብ እንዴት ማሰብና መዘጋጀት አለበት ብለህ ታስባለህ? ለምሳሌ እንደምንሰማው ከሆነ ከአማራ ክልል እህል እንዲጠፋ እየተደረገ ነው። የመንግስት ኃይሎች ከነጋዴው እህል በውድ ዋጋ እየገዙ ከአማራ ክልል ምግብ እንዲጠፋ እንዲወሰድ እየተደረገ ነው እና ይሄም አንድ ስልት እንደ ስልት የተጠቀሙበት ነገር ነው። ምክንያቱም በውጊያ ጊዜ ምግብ ያስፈልጋል፣ ስንቅ ያስፈልጋል እና ይህንን እያወቀ የአማራ ህዝብ ከነጋዴው ጀምሮ እስከ አራሹ፣ እስከ መንግስት ሰራተኛው፣ እስከ ወታደሩ እንዴት ነው እሱ ራሱን ማዘጋጀት ያለበት ህዝቡንም ለመርዳት መዘጋጀት ያለበት ብለህ ታስባለህ?
ጥሩ ነጥብ ነው ያነሳሽው። እንደ ወደ ጥያቄሽ ከመሄድሽ በፊት ቅድም ያነሳሽው ቀደም ብለሽ ባለፈው ጥያቄሽ ላይ ኮሜንት ያደረግሽውን አንድ ትንሽ አጭር ልበልበት። ይህ አሁን በችኮላ እንደውም የፓርላማው አሰራር በማይፈቅድ መልኩ እንግዲህ አሁን ከአሸባሪነት ወያኔ ተወግዷል የሚባል አለ። እንዳልሽው ይሄ የተደረገው ከአሜሪካኖች ጋር በተደረገ ድርድር፣ በተለይ ድርድሩ የሳውዝ አፍሪካውም ሆነ የኬንያው ድርድር እውነት ባልሆነበት ሰዓት፣ ወያኔ ትጥቁን ባልፈታበት ሰዓት፣ በሙሉ የያዛቸውን የአማራ ግዛቶች ባለቀቀበት ሰዓት ግን አሜሪካኖች በገፉት ግፊት 3 ቀን እንኳን አልሞላውም ምን ያህል ኢትዮጵያ በተዘዋዋሪ በእጅ አዙር ቅኝ ውስጥ ያለች መሆኗን በሚያሳይ መንገድ ሄዶ ውጭ ጉዳይ ሚኒስትሩ የአሜሪካው አዘዘ። ሳምንት እንኳን ባልሞላው ጊዜ ውስጥ ነው እንግዲህ ሻሽ በተደረገ መንገድ እንደው ለብ ለብ በተደረገበት መንገድ ምንም ክርክር ባልተደረገበት ፍትህ ባልተሰጠበት መንገድ ፍትሐዊ መልሶችን የሚፈልጉ ብዙ ብዙ ወንጀሎች በተፈጸሙበት ዓለም ውስጥ በተለይ አማራው ወደ 47 ቢሊዮን ዶላር ከስሯል በሚባልበት እና ብዙ ሺዎች ጦርነት ውስጥ ያልገቡ ከጦርነት ውጭ በሆነ መንገድ የተገደሉበት ሁኔታ እያለ ይህንን አካል ከአሸባሪነት መሰረዝ በጣም የሚገርም ነው። በዛው አንጻር ደግሞ ይህንን አሸባሪ ጁንታ እየተባለ የቀንጅብ እየተባለ አገርህን ሊጠፋ ነው መንግስትን ሊገለብጥ ነው ተብሎ የታዘዘው ፋኖ እና እነ ዘመነ ካሴ ጭምር በብዙ ሺዎች የሚቆጠሩ አሁንም እስር ቤት ናቸው። ይህንን የሚያደርገው ደግሞ የአብይ ታዛዥ የሆነው ብአዴን ነው የዚህ አስፈጻሚ። እና ይሄ ነው እንግዲህ አሸባሪ የነበረ ጦርነት አንስቶ ፌዴራል አርሚውን የመከላከያ ኃይሉን ያጠቃን ለብዙ ጥፋቶች የትግራይን ህዝብ ጨምሮ ከግማሽ ሚሊዮን ህዝብ ትግራይ ውስጥ እንዲጠፋ ምክንያት የሆነ ድርጅት አሁን ጸረ አሸባሪ ተብሎ የፋኖ አካሎች አሁንም እንትን ውስጥ ነው ያሉ። ይሄ ወደፊት ለሚመጣው የአማራ ችግር ወደ ጥያቄች ልመለስ እና ወደፊት ለሚመጣው ዝግጅት አማራው በእውነት በእውነት ለመናገር አሳምነው ጽጌም ብሎታል፣ በከፍተኛ ከበባ ውስጥ ነው ያለው። አብይ እነሱ ወደ 4 ክፍለ ጦር ምናልባትም ከአገሪቱ ፌዴራል ሰራዊት ጋር በሚመጣጠን መልኩ ልዩ ኃይል አቋቁመው በሚንቀሳቀሱበት ሁኔታ አዲስ አበባን ከበናል፣ ኢቭን የአማራ ግዛቶችን እንዳሉ በማይቆጥሩ በኮሌነሮቻቸው የተለያየ መልእክት በሚያስተላልፉበት መንገድ ከበባው በከፍተኛ ደረጃ እንደሚቀጥል የሚያሳየው ከፍተኛ ትጥቅ እያስገባ ወያኔ ከፍተኛ ዝግጅት እያደረገ ነው። በዚህ በኩል አብይ አማራው ትጥቁን እንዲፈታ እየወተወተ ነው። በነመሬ ላይ በምስራቅ አማራ ፋኖች ላይ ያደረጉትን ጫና እናያለን። በወልቃይት ጠገዴ እጅ ጠምዝዞ ስምምነት እንዲኖር የተደረገውን ጥረት እናያለን። በስምምነታቸው መሰረት ኦልሬዲ የአማራ መሬቶች ወደ ትግራይ መግባት አለባቸው ተብሎ የተወሰነውን መሬት ላይ ለማውረድ ከፍተኛ ጥረት እየተደረገ ነው። ያ አሁን ወደ መሬት የሚወርደው በምን ምክንያት ነው? በጦርነት ነው፣ በወረራ ነው። ይሄንን ለማድረግ ደግሞ ሁልጊዜም ጦርነትን አሸናፊም ሆነ ተሸናፊ የሚወስነው ሎጂስቲክስ ነው፣ ወይም ደግሞ የእቃዎች መኖር ነው። ወሳኙ ነገር እዛ ጦር ሜዳ ላይ ጥይት ብቻ አይደለም፣ ስንቅ ያስፈልጋል። ኢቭን እናታችን እቴጌ ጣይቱ እንኳን ጣሊያንን መቀሌ ዙሪያ ያንበረከከችው የውሃን ቦታ በመቆጣጠር እና በዛው መስክ አሁንም የአብይ ወያኔም ሲሰራበት የኖረው ነው። በርካሽ የአማራን እህል እየተገዛ ወደ መቀሌ እየተጋዘ ነው። የአማራ እህል እየተገዛ ወደ ኦሮሚያ ክልል እየተጋዘ ነው። በዛው ልክ ህዝብ መብላት ያለበት ህዝብ አዲስ አበባ ውስጥ በኑሮ ውድነት እየተሰቃየ ነው። ያ ምን ማለት ነው? ያ ጦርነት በሚመጣ ሰዓት የሚበላው የሌለው ነዳጁን መኪናውን የሚያሽከረክርበት ነዳጅ የሌለው ወይም ደግሞ የሚተኩሰው ጥይት የሌለው ሲታከም ሲታመም ሲቆስል የሚታከምበት መድኃኒት የሌለው ህዝብ እንዲኖር ነው አብይ እየሰራ ያለው እና ይሄንን ለማድረግ እቃም እንዳይወጣ እንዳይወርድ እንዳይገባ ማድረግ ችሏል። አዲስ አበባ እንኳን አማራ እንዲወጣና እንዲገባ አላደረገም። ጥሬ እቃም እንዲገባና እንዲወጣ አደረገም። ቢያንስ ቢያንስ አማራው በጠንካራ ገበሬዎች የተመረተ ምርቱን መስጠት የለበትም። ከዛ ባለፈ እንዳውም አሁን ባለው ሁኔታ በ47 ቢሊዮን ዶላር የከሰረ ህዝብ ግብር መክፈት የለበትም። ግብር መክፈል የለበትም። ገበሬው ግብር አልከፍልም ብሎ እምቢ ማለት አለበት። በኢትዮጵያ ውስጥ ትልቁ የግብር ምንጭ አማራ ነው እና አብይ ይህን ሁሉ ፓርክ ሰራለሁ ደን አለማለሁ ምናምን የሚለው በአማራ ሀብት ነው፣ አማራ በከፈለው ግብር ነው። እና ይህን ሁሉ እምቢ ማለት ያስፈልጋል። ጠላቶቻችን በሚመጥን መልኩ መዘጋጀት አለብን። ብቻችንን መቆማችን መከበባችን ማወቅ ያስፈልጋል። ይህ መንግስት፣ ይህ የአብይ የኦሮሚማ መንግስት አገርን በነሱ በስልጣን ላይ እና የፈለጉ ቦታ ለመድረስ አገርን የሚያስወርሩ ናቸው። ከሀገር ውስጥ የሚያደርጉት ወረራ ብቻ አይደለም። ከውጭ በሱዳን በደቡብ ሱዳን ኢቭንም የሚቀበላቸው ካገኙ ከኬንያም ድረስ ቦታ ከመስጠት ወደኋላ የሚሉ ሰዎች አይደሉም። እና በዚህ ደረጃ ነው ልንረዳው የምንችለው። አማራውም በዚህ ደረጃ ነው መዘጋጀት ያለበት። የሚያሳዝነው ግን አሁንም በአዴን የሚባል የአማራው ጠላት እላው ላይ ተጭኖ ይህን ሁሉ በቀላሉ ማድረግ የሚችለውን ነገር እንዳያደርግ የሚያግደው ይሄ በአዴን የሚባል ድርጅት እላው ላይ ቁጭ ብሎ ነው። አንዱም የሚዋጋው እሱ ነው። ይሄ ነው እንግዲህ የአማራው ትግል መከበቡ፣ ከውስጥም ከውጭም ከብብት ውስጥም እንግዲህ የራሴ የሚላቸውን ሰዎች የሚያደርጉበት ከበባ ነው። ይሄ ደግሞ 32 ዓመት የተሰራ ጥላቻ ነው። እና ይሄንን በጣጥሶ ለመውጣት አማራው በጣም ከፍተኛ ትጋት ያስፈልገዋል፣ ብልጠት ያስፈልገዋል። ከውስጡም ጥሩ ጥሩ መሪዎችን የማውጫው ጊዜ ነው። እንግዲህ ይሄ በሂደት እና በትግል ውስጥ ይሆናል ብለን እናስብ። እንግዲህ እንጸልይ። አመሰግናለሁ ዮዲት።
እሺ ዶክተር አረጋኸኝ፣ እውነት ነው እግዚአብሔር ከኛ ጋር ከተገፋው ህዝብ ጋር ስለሚቆም ድሉም የኛም እንደሚሆን ምንም ጥርጣሬ የለኝም። ግን ዝግጅቱ በጣም አስፈላጊ ነው ብዬ እኔም እስማማለሁኝ። ጥያቄዎቼ እነኚህ ነበሩ። ለዛሬ ስለነበረን ቆይታ በጣም አመሰግናለሁ ዶክተር አረጋኸኝ።
እኔም በጣም አመሰግናለሁ ዮዲት። ታንክ ዩ።
ባንዲራው አምላክ ስምረተው ማረኝ ጉዴ ልቤጭ አሏ ችሎ የቆረጠ ችሎ ችሎ የቆረጣ እንደሆን ያን ያንተን አርገኝ ይበጅ ይሁን አንተው በኢትዮጵያዊነት አንድን ጉርሰት ተለው ትምክተኛ ካለግን መክተላ በለው አለሁ ያባቱ ልጅ ከነ ሙሉ ክብሬን ተወርዋሪ ኮከብ ወይ ፈንክች አጀሬን ወይ ፈንክች ወይ ፈንክች ያባቱ ልጅ እንዳትፈራተ ክብሬን ማንነቴን አትንኩኛለ እንጂ መች ዘሎ ይገባል ከሰዋር ወደጅ በኢትዮጵያዊነት ፈኖ አይሰጥም እጅ የሰሜን የምዕራብ የደቡብ ምስራቁ ጥንቱን ለአንድነቷ እንደተዋደቁ ከውሯን የሚነካ የደፈራ ትውደም ከፍ በል ሰንደቋ አንድ ኢትዮጵያ ትቅደም።
ክቡራን አድማጮቻችን ለዕለቱ ያዘጋጀንላችሁ መርሃ ግብር ይህን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። በተመሳሳይ ፕሮግራም እስከምንገናኝ ድረስ ጤና ይስጥልን።